በመንግስት በጀት የሚንቀሳቀስ ማለት መንግስት የሚወደው ማለት አይደለም። የዋይት ሃውስ ሪፖርተራችን ፓትሲ ዊዳስኳራ ቪኦኤ ዌብሳይት ላይ ላወጣችሁ ዘገባ የሰጠችው ርዕስ ነው። ፕሬዚዳንት ትራምፕም በአሜሪካ ድምጽ ላይ በቅርቡ ያነሱት ቅሬታና ያሰሙት ትችትም የዚህ ማሳያ ነው ብላለች። የቪኦኤን ምንነትና ታሪክ በአመታት ውስጥ የተጓዘበትን ጎዳናና የሚመራበትን ህግ ሌሎችንም ጭብጦች አንስታ ያወጣችውን ጽሑፍ ሰለሞን አባተ ለአማርኛ አድማጮች እንደሚከተለው አዘጋጅቶታል።
ዩናይትድ ስቴትስ ውስጥ 3000 ዜጎቿን የነጠቀ የሽብር ጥቃት ከተፈጸመ ገና 10 ቀኑ ነው። መስከረም 1994 ዓ.ም ምህረት በዚህ ዘገባ ውስጥ ቀኖች ተለይተው ስካልተገለጸ የተጠቀሱት በኢትዮጵያ የዘመን አቆጣጠር ነው። የኦሳማ ቢን ላደን የቅርብ ወዳጅና አጋር የነበረው አፍጋኒስታን ውስጥም ከለላ የሰጠው የታሊባን መሪ ሙላ ኦማር ለአሜሪካ ድምጽ የፓሽቶ ቋንቋ አገልግሎት ይደውልና ልዩ ቃለ ምልልስ ሊሰጥ እንደሚችል ግብዣ ያቀርባል። እንዲህ አይነቱን ለአንድ የዜና ተቋም እጅግ የሚያጓጓ ግብዣና አጋጣሚ ለመግፋት ምንኛ ከባድ ነው። ለማንኛውም በኋላ እንብዛ ማስደሳች ያልነበረ ውሳኔ ላይ ለመድረስ ለተገደደ የዜና ኃላፊ አጋጣሚውና የዜናው አጓጊነት ያኔ ሊንቁት፣ ጣል ሊያረጉት፣ ሊገፉት የሚቻል ከቶ አልነበረም። የቪኦኤ ተጠባባቂ ዳይሬክተር የነበሩት ሚርና ዊትወርስ ታዲያ ይህንን የመስከረም 94ቱ የሽብር ጥቃት ጠንሳሽና ቀያሽ ለነበረ ሰው አፍጋኒስታን ውስጥ ከለላ የሰጠ የታሊባን መሪ በስልክ እንዲያነጋግሩ ሁለት ጋዜጠኞችን ይመድባሉ። ወዲያው ታዲያ ቪኦኤ ያንን ታሪክ ለአየር ለማብቃት እየተዘጋጀ የመሆኑ ወሬ የቡሽ አስተዳደር ባለስልጣናት ጆሮ ይደርሳል። እናም ወዲያው የዊትወርስ ስልክ ያቃጭላል። ሃሎ፣ በሌላኛው ጫፍ ያለው ድምጽ የኦማርን ቃለ ምልልስ አየር ላይ ካዋላችሁ ጥሩ አይሆንም፣ በፖለቲካ ራስን የማጥፋት ያህል ይሆናል። ያኔ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ የነበሩት ሪቻርድ ባውቸር በቅርቡ ከቪኦኤ ሪፖርተር ጋር ለቃለ ምልልስ የተቀመጡ ጊዜ ያ አጋጣሚ ተነሳላቸው።
የቡሽ አስተዳደር የኤጀንሲውን ወገናዊነት የሌለው ዜና የማውጣት መብት ያከብር ነበር። ይሁን እንጂ ቪኦኤ ጠላትን የሚያጽናና ምቾት የሚሰጥ የሚሉትን አንዳችም ነገር እንዲያደርግ ግን አይፈልጉም ነበር።
ቪኦኤ በ47 የዓለም ቋንቋዎች በሳምንት ከ280 ሚሊዮን ለሚልቅ አድማጭ ተመልካችና አንባቢ አገልግሎት የሚሰጥ በዩናይትድ ስቴትስ መንግስት በጀት የሚንቀሳቀስ የብዝሃ ሚዲያ የዜና ተቋም ነው። ካፕታሙ የቪኦኤ ታሪክ ወደ ሁለተኛው የዓለም ጦርነት የሚመዘዝ ዳራ ያለው ነው። በሕግ አውጪው የተወካዮች ምክር ቤትም የወጣለት የአሰራርና የመመሪያ ሕግ ዜናዎችን ያለ ወገናዊነትና በምልአት እንዲያወጣ ያዛል። ይሁን እንጂ በዋይት ሃውስና በቪኦኤ መካከል ያለው ውጥረት ለአስሮች ዓመታት ሰፍኖ ቆይቷል። እንዲህ አይነት ልዩ የሆነ አንዳንዴም የሚጎረብጥና የሚጋፋ ከፊል ነጻነት እጅግ ግዙፍ በሆነው የፌዴራል መንግስቱ ሆድ ዕቃ ውስጥ የመኖሩ ጉዳይ እምብዛም ምቾት የሚሰጠው አልሆነም ለመንግስቱ። ባለፈው ሳምንት ታዲያ ፕሬዚዳንት ዶናልድ ትራምፕ በቪኦኤ የተደላደለ ምቾት የማይሰማቸውን ከርሳቸው የቀደሙ አቻዎቻቸውን ሰልፍ በአደባባይ ተቀላቅለዋል። ከሌሎቹ የሚለያቸው ግን ቅሬታና ቁጣቸውን የገለጹት እጅግ በተለየ ሁኔታ በበረታ እልህና በሚሰቀጥ ድምጸት ነበር።
ከአሜሪካ ድምጽ የሚወጣውን ከሰማችሁ እኮ እጅግ ቀፋፊ ነው። የሚናገሯቸው ነገሮች ለሀገራችን አስጠሊታ ናቸው።
ፕሬዚዳንቱ በቤተ መንግስቱ ግቢ ሮዝ ጋርደን የጽጌረዳ መስክ እንደማለት ነው ውስጥ ሚያዝያ 7 2017 ዓመተ ምህረት በኮሮና ቫይረስ ስርጭት ላይ ዕለታዊ መግለጫ ሲሰጡ ነበር ይህንን ያሉት። የትራምፕ ቅሬታ ሁለት ገጽ ያለው ነው። አንደኛው በኮሮና ቫይረስ መተላለፍና ቻይና ውስጥ በኮቪድ-19 ምክንያት ሞተ በሚባለው ሰው ቁጥር ላይ የሀገሪቱ መንግስት የሚያወጣቸውን አጠራጣሪ የሆኑ ወይም እምብዛም የማይታመኑ መረጃዎች እንዳሉ አሰራጭቷል የሚል ነው። በነገራችን ላይ ይህ ክስ ትክክል እንዳልሆነ አግባብም እንዳልሆነ በመግለጽ ቪኦኤ በብርቱ አስተባብሏል። ሁለተኛው ፕሬዚደንቱ የቪኦኤ እናት ተቋም የሆነውን የዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲ እንዲመራ ያጩትን ሰው ሹመት ማጸደቅ አለመቻላቸው ያሳደረባቸው ቁጣ ነው። የህግ መወሰኛ ምክር ቤቱ ዴሞክራቶች የደቀኗቸው እንቅፋቶች ናቸው ለሹመቱ ከሁለት አመት በላይ መጓተትና መዘግየት ምክንያት የሆኑት በፕሬዝዳንቱ እምነት። እናም ፕሬዝዳንቱ እስካሁን በማንም ተደርጎ የማይታወቅ ሸንጎውን የመበተን ወይም ዳንስ በእርፍት የመዝጋት ሐሳብ እንዲያንጸባርቁ የገፋቸው አንዱም ይህ የቪኦኤን አመራር የመቀየር እቅዳቸው መስተጓጎልም ነው። ለነገሩ የራሳቸውንና የደጋፊዎቻቸውን እሴቶች የሚያንጸባርቅ በመንግስት የሚተዳደር የመገናኛ ብዙሃን ተቋም እንደሚያጥራቸው ትራምፕ ቀደም ሲልም ቢሆን ተናግረው ነበር። ባለፈው ህዳር አንስተውት በነበረ ሐሳብ ፍትሃዊነት የሌለውና ሐሰተኛ unfair and fake የሚሉትን CNN የሚባለውን ተቋም የሚገዳደርና የሀገራቸውን ታላቅነት ለዓለሙ የሚናገር ዓለም አቀፍ የዜና አውታር ዩናይትድ ስቴትስ መፍጠር እንዳለባት ሐሳብ አቅርበው ነበር። የሙላ ኦማሩና ሌሎችም ምሳሌዎች እንደሚያሳዩት የቪኦኤን የዜና ሽፋን ለመተቸትና ለመንቀፍ ትራምፕ የመጀመሪያ ፕሬዝዳንት አይደሉም። ምክንያቱ እንዲህ ነው። ምንም እንኳን ይህ የሚዲያ ተቋም የሚመራው በደንቡ ከዋይት ሃውስ በሚመደቡለት የፖለቲካ ሹማምንት ቢሆንም ከሰፊ ልምድ ጋር የሚሰሩ ጋዜጠኞቹ ግን ያልተዛባና ወገናዊ ያልሆነ ስራ እንዲፈጽሙ ህግ ያዛል። የመንግስት ዜና አሰራጭ ያዘጋጀው ሁደት ፕሬዝዳንቱ የቴሌቪዥን ካሜራዎች ፊት ቆመው ባሰሙት ወቀሳና ቀደም ሲልም ባለፈው ወር ሚያዝያ መጨረሻ አካባቢ በአንድ የዋይት ሃውስ የውስጥ የዜና መጽሔት በኮሮና ቫይረስ ወረርሽኝ ወቅት ቪኦኤ የቻይናን ፕሮፓጋንዳ ያስተጋባል ተብሎ በቀረበው ክስ ላይ ማብራሪያ እንዲሰጡ ዋይት ሃውስም የውጭ ጉዳይ መስሪያ ቤቱም የቀረበላቸውን ጥያቄ አልተቀበሉም። የአሜሪካ ድምጽ ዳይሬክተር አማንዳ ቤኔት ግን ክሱን ውድቅ አድርገዋል።
ቪኦኤ የሚጠራው ወገናዊ ያልሆነና በጭብጥ ላይ የተመሰረተ ዘገባ ለማቅረብ ነው። የማንንም መልእክት አውልቶ አያስተጋባም።
ለፕሬስ ነጻነት የሚሟገተው ሪፖርተርስ ኮሚቲ የሚባለው ድርጅት ባወጣው ግምገማ በመሰረቱ እኮ ቪኦኤ የቻይናን የተዛባ መረጃ ስርጭት ወደ 20 ያህል ጊዜ አጋልጧል ብሏል። ለነገሩ እንዲህ አይነቱ ወደ ግራ ወደ ቀኝ የማይባል ያዘጋገብ ስርዓት የቪኦኤ መርህ ያልነበረበት ጊዜም ነበር። በ1934 ዓመተ ምህረት ሲመሰረት የናዚ ፕሮፓጋንዳን በተጨባጭ እውነታ ላይ በተመሰረቱ ዘገባዎች ለመጋፈጥና ለመዋጋት ነበር። በእድሜው የመጀመሪያዎቹ 10 ዓመታት ውስጥም ዘገባዎቹ ከመንግስቱ ገምጋሚዎች የይለፍ ፍቃድ ማግኘት ነበረባቸው። በፕሬዝዳንት ኬኔዲ ያስተዳደር ዘመን ከጥቅምት 6955 ጀምሮ ለ13 ቀናት የቆየ የበረታ ፍጥጫ በዩናይትድ ስቴትስና በያኔዋ ሶቪየት ህብረት መካከል ይነሳል። መስኮው ተምዘግዛጊ ሚሳኤሎችን ወደ ኩባ አስረጋ ለማስገባትና ለመትከል እየተንቀሳቀሰች መሆኑን ዋሽንግተን ታውቅና የጥቅምት ቀውስ ወይም የካሪቢያን ቀውስ ወይም የኩባ የሚሳኤል ቀውስ የሚባለው የተካረረ ግብግብ ይፈጠራል። ሁኔታው እጅግ አስጊ እንደነበር ተጽፏል። ያኔ ታዲያ ቪኦኤ የሚንቀሳቀሰው በመንግስቱ ሙሉ ቁጥጥር ስር እንደነበር ቀዝቃዛው ጦርነትና የዩናይትድ ስቴትስ ኢንፎርሜሽን ኤጀንሲ የሚል መጽሐፍ ያወጡት ኒኮላስ ከል ያስታውሳሉ። ኤጀንሲው USIS በሚል የስሙ ምህጻር በዓለም ዙሪያ ይታወቃል። ከል ዛሬ በደቡብ ካሊፎርኒያ አነንበርግ ዩኒቨርሲቲ የኮሚኒኬሽንስ እና የጋዜጠኝነት ትምህርት ቤት የህዝብ ዲፕሎማሲ ፕሮፌሰር ናቸው።
ከዩናይትድ ስቴትስ የኢንፎርሜሽን ኤጀንሲ አንድ ለቪኦኤ የተላከ ያስተዳደር መኮንን ነበረ። እርሱ ታዲያ እያንዳንዱን ጽሑፍ እየፈተሸ እንዲተላለፍ መፍቀድ ነበረበት።
በፕሬዝዳንት ኒክሰን ዘመነ መንግስት ደግሞ ሌላ ታሪክ ተፈጠረ። የቀደመው የኬኔዲ አስተዳደር አያያዝ እምብዛም አልሰራም። በእጅጉ የተንገዳገደበት ሁኔታ ተፈጠረ። ሪቻርድ ኒክሰን በነሐሴ 1966 መጨረሻ ስልጣናቸውን በፍቃዳቸው እንዲያስረክቡ ያስገደዳቸው የወተርጌቱ ቅሌት ምርመራ ሲካሄድ የፕሬዝዳንቱ ጥፋት ነው ተብሎ ሲፈተሽ የነበረው ታሪክና ሂደቱ ሙሉ በሙሉ እንዲዘገብና እንዲቀርብ ይፈልጉ በነበሩ ጋዜጠኞችና ስለ ፕሬዝዳንቱ በጎ በጎ ብቻ እንዲወራ አበርትተው ይወተውቱ በነበሩት የዩኤስአይኤስ ባለስልጣናት መካከል የተካረረው ውጥረትና ጥል ተነሳ። ጋዜጠኞቹ ይህ የወተርጌት ታሪክ እለት በእለት አየር ላይ የሚውል የዜግነት ትምህርት እንዲሆን ከጀሉ።
የአሜሪካ ጥንካሬ የሚመነጨው አንዳች ስህተት ከማይሰራ ፕሬዝዳንት ሳይሆን ያንን ስህተት አግባብ በሆነ ሂደት ለማስተካከል የተወካዮች ምክር ቤቱ ካለው ችሎታና ብቃት ነው።
ይህ ነው ጋዜጠኞቹ ያኔ መናኘት የፈለጉት ትምህርት ብለዋል ካል። ያ ፍጥጫና ጠብታዲያ ወደ ድርድር ሄደና በንካ በንካ ተቋጨ። ጋዜጠኞቹም የፕሬዝዳንቱን እንከኖች የሚያሳዩ ዘገባዎችን ያወጡ። ይሁን መቼም በእያንዳንዱ አሉታዊ መልእክት ያዘለ ዘገባ ልክ ደግሞ ስለ ፕሬዝዳንቱ በጎውን የሚያወራም ታሪክ ይናገሩ። እንዲህ አይነቱ ግብይት ግራ የሚያጋቡ የሚመስሉ ስርጭቶችን ወለደ ይላሉ ፕሮፌሰር ካል። እንዲህ እንደማለት ነው።
ፕሬዚደንቱ ዛሬ ክስ ያልተመሰረተባቸው የወተርጌት ቀውስ ግብረ አበር መሆናቸው ተገለጸ የሚል ዜና ይወጣና ወዲያው ደግሞ ሚስ ኒክሰን ባለቤታቸው ዋሽንግተን ዲሲ ውስጥ ለሕፃናት አዲስ ትምህርት ቤት ከፈቱ ተብሎ ይወራል።
የዜና ተቋም ወገናዊነት እንዳያሳይ ተከለከለ። በ1968 ዓመተ ምህረት የተወካዮች ምክር ቤቱና የቪኦኤ ኃላፊዎች አንድ ቁርጠኛ አቋም ላይ ደረሱ። ተቋሙ በዓለም ዙሪያ ባሉ አድማጮቹ ዘንድ ተአማኒነት እንዲኖረውና ያንንም ጠብቆ እንዲዘልቅ ከተፈለገ የሚመራበት አንዳች ግልጽ መመሪያና ደንብ ያስፈልገዋል። እናም የሚያወጣው ዜና ትክክለኛ መሆን እንዳለበት፣ የሚያዘጋጃቸው ፕሮግራሞች ይዘት ሁሉንም የአሜሪካ ህብረተሰብ የሚወክል እንዲሆን፣ በዩናይትድ ስቴትስ ፖሊሲዎች ላይ ግልጽ ማብራሪያዎችና ውይይቶችን እንዲያቀርብ የደነገገ ቻርተር በኮንግረሱ ተረቀቀ። ፕሬዚደንት ጀራልድ ፎርድ ሐምሌ 5 1968 ዓመተ ምህረት ፈርመውበት ህግ ሆነ። የተቋሙ የዘገባ አሰራር ከዚያም በኋላ በ1986 እና በ2008 ዓመተ ምህረት በወጡ ሌሎችም ድንጋጌዎች ይበልጥ የተብራራ ቅርጽና ይዘት ተሰጥቶታል። እነዚያ ድንጋጌዎች ጋዜጠኞች ላይ የፖለቲካ ጫና እንዳይደረግ ቀለላ የሚሰጡ፣ በሌላ በኩል ደግሞ ጋዜጠኞቹ የዩናይትድ ስቴትስን ሰፊ የውጭ ፖሊሲ በጠበቀ ሁኔታ ከፍ ያለ የስርጭት ጋዜጠኛነትን ደረጃ አክብረው እንዲሰሩ የደነገጉ ናቸው።
ይህ ነጻነት ነው ቪኦኤን ከሌሎች ተፎካካሪዎች የሚለየው።
የቀድሞ የታይም መጽሔት አዘጋጅና በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም የህዝብ ዲፕሎማሲ ረዳት ሚኒስትር ሆነው የሰሩት ሪቻርድ ስቲንግል
ቪኦኤ በአምባገነን አገዛዞች ስር ያሉ ሀገሮች የውጭ ፖሊሲ ግቦቻቸውና መርሆቻቸውን ለማንጸባረቅ እንደሚጠቀሙባቸው አይነት አይደለም። እንደ ዩናይትድ ስቴትስ መንግስታዊ ዜና ማሰራጫነቱ ሰሜን ኮሪያ እንደምታደርገው ወይንም ቻይና እንደምታደርገው ወይም ኩባ እንደምታደርገው አይነት አይደለም። ቪኦኤ በመላው ዓለም ላይ የሚደነቀውና በሚሊዮኖች የሚቆጠር ተከታዮችን ያፈራው በዚህ ነጻነቱ ምክንያት ነው።
የዩናይትድ ስቴትስ ዜና ማሰራጫ ዋይት ሃውስ የሚሾማቸው አላት። የቪኦኤ ጋዜጠኞች ወገናዊነት የሌለው ዜና እንዲሰሩና እንዲያሰራጩ ይጠበቅባቸዋል። ተቋሙ ደግሞ ለቪኦኤ እናት ድርጅት ለዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲ USAGM ነው በምህፃር ኃላፊ የመሾም ስልጣን ባለው በሕግ አስፈጻሚው ክንፍ በሚላክ ባለስልጣን ይመራል። USAGM የመናገርና የፕሬስ ነጻነት ለተገደበባቸው ሀገሮች ዜናዎችን የሚያሰራጩ 5 አውታሮችን አቅፎ ያስተዳድራል። ቪኦኤ ከ5ቱ አንዱ ነው። የUSAGM ዋና ስራ አስፈጻሚ ከሁለቱም ገዢ ፓርቲዎች የተወከሉ የሚዲያ ስራ አስኪያጆችና የዓለም አቀፍ ጉዳዮች ባለሙያዎች ካሉበት የዳይሬክተሮች ቦርድ ጋር ሆኖ ቪኦኤን ጨምሮ ለ5ቱም የዜና ተቋማት ኃላፊዎችን ይሾማል። ወግ አጥባቂው የዘጋቢ ፊልም ሰሪና የሚዲያ መሪ የሆኑት ማይክል ፓክ የUSAGM ዋና ስራ አስፈጻሚ እንዲሆኑ ትራምፕ በሰኔ 2010 ዓመተ ምህረት አጭተዋቸው ነበር። ዴሞክራቱ የሕግ መወሰኛ ምክር ቤት እንደራሴ ባብ ሜኔንዴዝ ለዋይት ሃውስ በቅርቡ በጻፉት ደብዳቤ ፓክ ለኮሚቴው መልስ ሊሰጡባቸው የሚገባ ብዙ ጥያቄዎች እንዳሉ ተናግረዋል።
በግል ንግዳቸው ላይ ራሳቸውን ያላግባብ ተጠቅመዋል የሚል ወንጀል አለባቸው። ያለፉ የገቢ ግብር አከፋፈል ሰነዶች ጉዳይና ከቀድሞ ስራቸው የለቀቁበት አሉታዊ ምክንያት እንዳለ የሚጠቁም ክስ አለባቸው።
ሴኔተር ሜኔንዴዝ በደብዳቤያቸው ላይ ካሰፈሩት የተቀነጨበ ነው። የሚስተር ፓክ ቃል አቀባይ በዚህ የሜኔንዴዝ ደብዳቤ ይዘት ላይ አስተያየት እንዲሰጡ ተጠይቀው የሹመቱ ሂደት እየታየ ባለበት ሁኔታ በጉዳዩ ላይ ለመናገር እንደማይችሉ ገልጸዋል። ፕሬዚደንት ትራምፕ በቪኦኤ ላይ ያንን ወቀሳ ያሰሙት የእጩአቸው ሹመት ሳይጸድቅ በመጓተቱ ምክንያት ባደረባቸው ብስጭት ምክንያት እንደሆነ በመግለጽ ያንን ቢሉ አይፈረድባቸውም ሲሉ የዲሞክራሲዎች ተከላካይ ድርጅት የሚባለው የወግ አጥባቂ ምሁራን ቡድን ሊቀመንበር ክሊፎርድ ሜይ ተከላክለውላቸዋል። ሜይ የአሁኗን የቪኦኤ ዳይሬክተር አማንዳ ቤኔትን እንዲህ ሲሉ ተቹ።
የትራምፕ አስተዳደርን ፖሊሲዎች ለዓለም ለማስረዳት የተሳናቸው የዲሞክራቲክ ፕሬዝዳንቱ ባራክ ኦባማ አስተዳደር ሹመኛ ናቸው።
እርሳቸው ሊሆን ይገባል ብለው የሚያስቡትን የቪኦኤን ተልእኮም ተቆሙ።
ያ ማብራሪያ ሊሰጥ የሚገባው ቪኦኤ ላይ ነበር። እዚያ ካልሆነ ሌላ በየት በኩል ይሁን? ይህ ማለት አስተያየቶችና ርዕሰ አንቀጾች በፕሬዝዳንቱ ላይ ትችቶች ማቅረብ የለባቸውም ማለት አይደለም። እነዚህ ሁሉ ሚዛን ጠብቀው ሊስተናገዱ ይችላሉ። ይህንን ለማድረግ ደግሞ ጥሩ ጋዜጠኞች ያስፈልጋሉ። ይህ አስተዳደርም አሁን ባሉት ሰዎች እንደዚህ አይነት ስራ እንደማይሰራ ማመኑ ግልጽ ነው።
የቀድሞ የብሉምበርግ የዜና ኃላፊ የፊላዴልፊያ ኢንኳየረር ዋና አዘጋጅ የነበሩት ቤኔት የአሜሪካ ድምጽ ዳይሬክተር ሆነው የተሾሙት በመጋቢት 2008 ዓመተ ምህረት ሲሆን በትራምፕ አስተዳደር ዘመንም ዘልቀው እየመሩት ናቸው። በ1994ቱ የሙላ ኦማር ቃለ ምልልስ አጋጣሚ ወቅት ከመቶ በላይ የሚሆኑ የቪኦኤ ጋዜጠኞች ድምጻቸውን አሰምተዋል። ቪኦኤ የደረሰበት የነበረውን ጫና እንዲቋቋም የሚጠይቅ ፊርማ አስገብተዋል። ቪኦኤ የቃለ ምልልሱን ቅንጭብጫቢዎች ማስተላለፉን አቆመና የሰጠውን ሽፋን ትክክለኛነት የሚገልጽ ደብዳቤ ለወቃሾቹ አወጣ።
የአፍጋኒስታን ሕዝብ የሚያዳምጠን ስለሚያምነን ነው። እኛ ደግሞ ሙሉን ታሪክ እንነግረዋለን።
በደብዳቤው ላይ ከሰፈረ መልእክት የተወሰደ ነው።
ዘግየት ብሎ ግን ሁለቱም ወገኖች አፈገፈጉ።
በብራውን ዩኒቨርሲቲ የውጭ ፖሊሲ ፕሮፌሰሩ ባውቸር ትውስታ። እንዲያም ሆኖ ግን ቃለ ምልልሱ አየር ላይ ከዋለ ከሁለት ሳምንታት በኋላ ተጠባባቂዋ ዳይሬክተር ዊትወርት እንዲነሱ ተደረገና ሮበርት አር ራይሊ በዋይት ሃውስ ተሾሙ። የቪኦኤ አንጋፋ ጋዜጠኛ እንጂ የፖለቲካ ሹመኛ ያልነበሩት ዊትወርት በኋላ እንዲህ አሉ።
ጫናው አይን ያወጣ ነበር። እኔ በዘገባዎች አወሳሰል ላይ ምንም ቦታ እንዳይኖረኝ ግልጽ አድርገዋል።
ዊትወርት ከጊዜያቸው ቀድመው ጡረታ ወጡ። በፖለቲካ ውጥረት ውስጥ የሚቀዝ የመንግስት ዜና ማሰራጫ።
ዩናይትድ ስቴትስ ውስጥ የፕሬዝዳንት መከሰስ ጉዳይ ጭቅጭቆችና ጦርነትን የመሳሰሉ ከፋፋይ የፖለቲካ አጋጣሚዎች በተፈጠሩ ቁጥር ቪኦኤ የከበደ ሁኔታ ላይ ተጥዶ ይገኛል።
ዘ ፍሪደም ፎረም ባልደረባዋ ላታኖት ናቸው። ያኔ ታዲያ ይህ የዜና አውታር በአድማጮቹ ዘንድ መታመንን የሚገነባበት ጊዜ ነው ኖት አከሉ።
እኛ ያሉን መንግስት በጀት የሚመድብላቸው እንጂ መንግስት የሚያሽከረክራቸው የዜና ተቋማት አለመሆናቸው ነጻ የመሆናቸው ነገር በማይታመን ሁኔታ አስፈላጊ ጉዳይ ነው።
የደቡብ ካሊፎርኒያ ዩኒቨርሲቲው ፕሮፌሰር ካል ደግሞ የመንግስትን ተፈጥሮ ተናገሩ።
መቼም መንግስት ገንዘብ እየሰጠው ነውና ስለኔ ምርጥ ምርጡን ተናገር የማለቱ ነገር ተፈጥሮ ነው።
ካል ቀጠሉ። የጋዜጠኛነት ስነ ምግባር የታሪክን ሁለቱንም ጎኖች መናገር ነው። ስራህ እንዲዋጣ መታመን አለብህ ማለት ደግሞ የጋዜጠኞች ተፈጥሮ ነው።